አይዲያል የሆነ ለጥያቄው ምቹ የሆነ ኢንስትሩመንት ዲዛይን ማድረግ እና መስራት እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከልክ ነው ይመስለኝ እንዳለን
ሊያዝብል
እንደ ካፒቸሪ የሆነ ነገር እዛ ደርሶ ይሄንን አይነት ውጤት በማምጣቱ ያው
ከአዲስ አበባ የጨርቆ ሰፈር ብሩክላቀው እንዴት ነው አታገኘ ለሚል ሰው ምን ነው መልሱ?
መልሱ ያው ጨርቆስ ማደግ ነው።
ለግምት የሚሰጣቸው የምርምር ስራዎችን አበርክተዋል።
በአብሮ መኖር መስተጋብር ውስጥ ያለው ከፍ ያለ ጥቅሜታ አንዳንድ ጊዜ ቀለል ተደርጎ የሚወሰደው የማህበራዊ ግንኙነት ክህሎት
በተለይ ሙያዊ ትብብሮችን በሚጠይቁ ስራዎቻቸው የራሱ ስፍራ እንደነበረው የሚናገሩት እንግዳችን
ይህን አስፈላጊ ክህሎት ለመካን ያደጉባትን የአዲስ አበባዋን ጨርቆስ ሰፈር የልጅነት ጊዜ ገጠመኞች ባለውለታ ያደርጋሉ።
ብሩክላቀው ይባላሉ። በተፈር ምርምሩ ዓለም እስካሁን በተደረሰባቸው ግኝቶች ለሰው ልጅ ህይወት ባለው ተጨባጭ ፋይዳና አለፍ ብሎ ዘመናት ስለዘለቁት አንዳንድ ያልተመለሱ የህይወት ጥያቄዎች ዙሪያ ለምናደራው ደርዝ ያለው ወግ ግብዣችንን ተቀብለው ወደ ስቱዲዮአችን ብቅ ብለዋል።
ከዩናይትድ ስቴትስ የኢትዮጵያ ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ እንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎችም አንዱ ናቸው።
ዶክተር ብሩክላቀው ካሉላ ጋር ወዳደረጉት ወግ እንፈዳችሁ።
እንደና ቆያችሁኝ።
ከዚህ ቀደም በተለያዩ ጊዜያት
በርካታ ሽልማቶችን በስራዎቹ አግኝተዋል። የገዛ ማህበረሰቡ የሰጠው ሽልማት ትልቅ ክብር እንደሚሰጡት በመድረኩ ላይ ሽልማቱን ሲቀበሉ ተናግረው ነበር። እንኳን ደስ ያለው።
እንኳን አብሮ ደስ አለን። አዎ ልክ ነው። የራስህ ኮሚኒቲ ስራህን አክብሮ ሽልማት ሲሰጥ ትልቅ ትርጉም አለው።
ለኔ በተለይ በጣም ጥሩ ስሜት ነው የተሰማኝ እሱን ሽልማት በማግኘት። ለሽልማት ያበቁት የተመረጡባቸው ምክንያቶች ዝርዝር አድርገን እናያለን። ለውቅና ካበቁት ዋና ዋና ጉዳዮችን ብንመለከት በስፋት የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ90ዎቹ ወደ ሳተርን የተላከችው ካሲኒ የተባለችው ሳተላይት ላይ የኢንፍራሬድ መሳሪያ እዛ ላይ ተገጥሟል። የሱ ስራ ነው። ለ13 አመታትም ሳተላይቷ ላይ ሳተርን ሲያጠና ቆይቷል። ምንድን ነበር የሰሩት ስራ?
ያው ሳተላይቱ አልተመለሰም። ያው ተንቀሳቀሰበት ቤንዚን ሲያልቅ ሳተርን ውስጥ ነው የወረወረው። ሆኖም ግን የኔን ኮንትሪቢዩሽን በተመለከተ እንግዲህ ሰው መላክ አይቻልም። 1 ቢሊዮን ኪሎ ሜትር የምድር ተልቆ ሰው መላክ ስለማይቻል የሰውን አይን ተክቶ የሚሄዱ መሳሪያዎች ያስፈልጋሉ።
ሰው አልባ መንኮራኩሮች ናቸው።
እና በጣም ከፀሐይ ራቀ ነው፣ ቀዝቃዛ ነው። ኤነርጂ እንኳን ለማግኘት ባትሪዎቹን መሳሪያዎቹን ለማንቀሳቀስ ፕሉቶኒየም ይዞ ነው የሚሄደው ማለት በሙቀቱ ወደ ኤሌክትሪክ እየቀየረ ጀነሬተር ያስፈልጋል እንደማንኛውም ቤት ማለት ነው። እሱን ይዞ 7 አመት ተኩል ወስዶ ነው እዛ የደረሰው። እና የኔ ኮንትሪቢዩሽን ምንድነው? በኢንፍራሬድ ሙቀት የሚያመነጩ ነገሮችን የሚያይ ነው። እና እዛ እንግዲህ ቴምፕሬቸሮቹ ማውራው 90 ኬልቪን ማለት -170 180 ዲግሪ ነው። ከዛ ውስጥ ግን አንዱ 180 አንዱ 182 ዲግሪ ከሆነ ለይቶ ያያል። ይሄ ነው ዋናው ትልቁ ጥቅም። ከዛ ደግሞ አንደኛ የሳተርን አትሞስፌር አላት፣ በጣም ብዙ ጋዝ ነው። ከዛ ውስጥ ለይቶ ስፔክትራ አውጥቶ ምን ውስጡ እንዳለበት፣ አሁን ለምሳሌ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ እነዚህ አሞኒያ የመሳሰሉ ምድራችን ላይ ያሉ ነገሮችም እዛ አሉ። ይሄ ራሱ ትልቅ ግኝት እና ይሄ ኢንፍራሬድ ኢንስትሩመንት ነው። ይሄንን
በዚህ ምርምር ነው የታወቀው።
በዚህ ምርምር ነው አንዱ የታወቀው። ሌሎች ሬዳርም ሌሎችም ኢንስትሩመንቶች አሉት፣ ግን በኢንፍራሬድ በኩል የነበረውን ኢንስትሩመንት ላይ ነው ትልቁ አስተዋጽኦ ይሄኔ። እና መመለስ ያለባቸው የሳይንስ ጥያቄዎችን ምንድን ነው ብሎ ለሚያስቡ ሰዎች እና ኢንጂነሮቹ መሀል ብዙ ጊዜ የመግባባት የለም። የእኔ እንግዲህ እንዴት ልበል፣ ልዩ ተሰጥኦ ወይ ልበለው፣ የሁለቱም ነገር ይገባኛል።
ሁለቱም ጋር
ስለሚገባኝ አይዲያል ይሆነ ለጥያቄ ምቹ ይሆነ ኢንስትሩመንት ዲዛይን ማድረግና መስራት ነው። እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከብክ ነው ይመስላል
ማለት ሊያዝብልኝ
ይችላል የሆነ ነገር እዛ ደርሶ ይሄንን አይነት ውጤት በማምጣቱ
ከቀናት በፊት የወጣ ዜና ከዚሁ አሁን ከምናወራው ኢንፍራሬድ ጋርና ከሳተርን ጋር ይገናኛል። የሳተርንን ጨረቃ እንግዲህ ፕላኔቶች የራሳቸው ጨረቃ አላቸው። የሳተርን ጨረቃ ከሆነች አንዷ ጨረቃ ደቡባዊ አቅጣጫ የተገኘ ነገር አለ። ለዚህም ደግሞ እርሶ የሰሩት አሁንም ያነሳ ነው ኢንፍራሬድ አስተዋጽኦ አድርጓል።
እስኪ አስረዱን ምንድነው ግኝቱ?
እንግዲህ ሳተላይቱ ሄዶ ማአት ኢንፎርሜሽን እና ዴታ ነው ወደ መሬት የላከው በ13 አመት ውስጥ። እስካሁን ድረስ ሳይንቲስቶች ያንን እየወሰዱ ያጠኑት ነው ያለው ምንድነው እና አንደኛው የኢንስትሩመንት ያስገኘው ነገር ምንድነው? እንግዲህ የኔ ስል ሌሎችም አብረውኝ ሰርተዋል ግን ሊድ ማድረጌ ነው አንነው እና ምንድነው የዚች ጨረቃ ደቡብ ሲያልፍ ቴምፕሬቸሩ ከሰሜኑ ይለያል በጥቂት ዲግሪዎች ከ-180 ወደ -170 እንደዛ ነገር ነው። እና ደቡብ ሞቃት ስለሆነ ተቅላላ ስፔስ ክራፍቱን ለገና ተመልሶ ሲያልፍ በደቡብ በኩል እንዲያልፍ ተደረገ። በሚያልፍበት ጊዜ ሌሎቹ ሴንሰሮች ምንድነው ሴንስ ያደረጉት እቺ ጨረቃ በረዶ ነች በሙሉ በረዶ የለበሰች ውስጧ ግን ውሃ አለ ደምበኛ ውሃ ያልቀዘቀዘ ማለት ነው። ከዛ የተፈነጠቀ የሚወጣ ውሃና በረዶ ፍንጣቂ አለ። ያንን ሳምፕል አድርጓል። ያንን ዴታ አሁን አናላይዝ ያደርጉ ትልቁ ግን ምንድነው ፎስፎረስ የሚባል ነገር እኛው ምድራችን ላይ ፎስፎረስ አለ። አንደኛ የኛ ዲኤንኤ እኔና አንተን የሚለየን ወይን እኔና እነዚህን ኢንጂነሮቹ ቪዲዮ የሚያነሱን የሚለየን እያንዳንዳችን መለያችን ዲኤንኤያችን። ያ ዲኤንኤ ዋና ማገሩ ዋናው ምሰሶ ፎስፎረስ ነው። ፎስፎረስ ከሌለ ህይወት የለም ማለት ነው እኛ እንደምናውቀው አይነት። እና ይሄ ፎስፎረስ እዛው ውስጥ ተገኝቷል። ስለዚህ ዛች ጨረቃ ላይ ውስጧ እንግዲህ ህይወት ሊኖር ይችላል ማለት ያለ ነገር አለ። እና በአንድ በኩል የኔ ኢንስትሩመንት ምንድነው ያደረገው ያ ቦታ ላይ ፎከስ እንዲደረግ
አዲስ ነው ይሄ መረጃ
ሁለት ሶስት ቀን ነው እና የጀርመን ቲም ነው ይሄንን እንትን ያደረገው እና አሜሪካኖችም አሉ እና ትልቅ ግኝት ነው። እኔ በበኩሌ ትልቅ ደስታ ይሰማኛል። ይሄን ነገር እኮ እኔም እኮ ትንሽ ኮንትሪቢዩት አድርጌያለሁ።
እንዴ የጀርመን ቡድን ሊሆን ቻለ? የጋራ ፕሮጀክት ነው እንዴ?
የጋራ ፕሮጀክት ነው። እንደዚህ አይነት ትላልቅ ሚሽን ይሄ እንግዲህ ወደ 2.5 ቢሊዮን ዶላር ያወጣ ነው ሚሽኑ ካሲኒ። እዛ ላይ እነሱ ኢንስትሩመንቶች አሏቸው እኛም ኢንስትሩመንት ምንድነው በመንተባበረበት ጊዜ ለኛ ያለውን ወጪ ቀንሳለ። ያ ግን አንድ ሀገር ለምሳሌ ኢትዮጵያ እዛ ላይ አንድ ኢንስትሩመንት ብታስቀምጥ ከዛም ይመጣውን ዴታ በሙሉ አክሰስ ይኖራታል ማለት ነው። እንደዚህ ነው የሚደረገው። እና እነዚህ ጀርመኖቹ ከአውሮፓ ኮንትሪቢዩሽን ስላለ አክሰስ አላቸው። ገና ስንት የሚጠና ነገር አለ።
የጠፈር ምርምር የወደፊት አቅጣጫን የሚመለከቱ ጥያቄዎች እናነሳለን። እንግዲህ ዶክተር ቡርካ አሁን የምንነጋገረው 1.2 ቢሊዮን ኪሎ ሜትር ርቃ የምትገኘውን ሳተርንን ማጥናት ላይ የተሰማራ ሳተላይት እና በዛ ላይ የተገጠመውን ኢንፍራሬድ መሳሪያን የገለጽ ነው። በ1997 እንደ አውሮፓውያን የዘመን አቆጣጠር የተላከ ይሁን እንጂ ከዛ በኋላ የሚደረጉት ጥናቶች ከዛ በፊት ከተደረገው ጋር የሚገናኙበት ነገር የለም።
በጣም እንጂ
የነዚህን ተከታታይ ጥናቶች ተጨባጭ ፋይዳ አንዱ ሲያበቃ አንዱ ሲጀምር ያለውን ሁኔታ ጨምሮ ያዛምዱልን እስኪ።
አሁን ለምሳሌ ያ እንግዲህ ሄዶ 13 ዓመት ከቆየ ወዳ 2017 ላይ ነው እንግዲህ ሳተርን ላይ በኃይ በፍጥነት እንዲጋጭ ያደረግነው እና እንዲቃጠል ዋናው ሌሎችን ጨረቃዎች እንዳይበክል
የገልግሎ ጊዜ ሲያበቃ ማለት ነው።
አገልግሎ ሲያበቃ ፕሮፔላንት የሚባል ነዳጅ አለው ውስጥ። እዛ እንግዲህ ተደግፈ ወደዚህ ልዞ ወደዛ ልዞ ስለማትል ያንን ፕሮፔላንት መተኮስ አለብህ። ወደ ግራ መዞር ስትፈልግ ወይን ወደ ቀኝ መተኮስ አለብህ። እንደዚህ እያደረክ ነው። ያ ግን ሲያልቅ ኮንትሮል ማድረግ ስታጣ ሄዶ የማትፈልገው ጨረቃ ላይ አንድ ቦታ ላይ ከሰከሰ ከምድር ይዞ የሄደውን ባክቴሪያ የመሳሰሉ ስፖር ምን የሚባሉ ነገሮች እዛ ቁጭ አድርገዋል እና
ጥናቱንም ሊያበላሽ
ይችላል። ፕሉቶኒየም ውስጥ አሁንም ይሰራል ያለው እና ሙቀትና ውሃ ማቅለጥ ከጀመረ እዛ እንግዲህ ህይወት ፈጠርን ማለት ነው። አበላሽ ነው። ይህ እንዳይሆን በኃይለኛ ፍጥነት ወደ 100,000 ማይል ፐር አወር እየሄደ ነው የተጋጨው እና በሙሉ ነደደ።
ሲጀመር መጨረሻ ላይ እንደዛ እንደሚደረግ ተደርጎ ነው የተሰራው ሳተላይቱ ራሱ ወይስ በኋላ ይመጣ?
በኋላ ወደ መጨረሻ ላይ መጣ ነው። ስብሰባ አድርገን ብዙ ዲስካሽን ተደርጎ ከዛ በኋላ ማቃጠሉ የተሻለው።
ዛላ ተዘነውትም
በጣም አዝነን ፎቶግራፍ ሁሉ ተነስተናል። በቃ ጉድባይ ምናምን እንዴ እና እንደዛ ነው።
ዶክተር ብሩክ የዚህን ጥናት ድምዳሜ ማየት የሚቻል ከሆነ እስካሁን ባለው እስካሁን በተደረጉት እንዳሉት በርካታ ምስሎች ወደ ምድር ተልቀዋል። 13 አመት በጠፈር ምርምር አንድ ቦታ ላይ ያተኮረ ጥናት ትልቅ ይመስለኛል።
በጣም
ምንድነው ድምዳሜው አሁን ባለው ሁኔታ?
ድምዳሜው እንግዲህ አንደኛ ውሃ እዚህ ምድራችን ላይ ብቻ ሳይሆን ሌላ ቦታም በብዛት እንዳለ። አሁን ሳተርን ብታያት ብዙ ቀለበቶች አሏት ዳር ዳር ደስ ትላለች። ያ ቀለበቶቹ ጠጋ ብሎ ስፔስ ክራፍቱ ሲያያቸው ትላልቅ የበረዶ ፍላጭ ድንጋዮች ናቸው። የሆነች ጨረቃ በጣም ተጠግታ በግራቪቲ ምክንያት ትፈንድታለች። አንድ እሱ ነው እንግዲህ ውሃ አለ። እነዚህም መሬት ላይ ያሉ አብዛኞቹ ለህይወት አስፈላጊ የሆኑት ካርበን፣ ኦክሲጅን፣ ናይትሮጅን አሁን ደግሞ ፎስፎረስ እነዚህ ሁሉ እና ሰልፈር በተለይ ፎስፎረስ ላይፍ ሊሚቲንግ እሱ ከሌለ ህይወት የለም ብለን ነው የምናምን ነው። እና አሁን እነዚህ ሁሉ ግኝቶች የሚያሳዩን የእኛ ምድራችን ከሌሎች ብዙም አትለይም።
ትንሻችን እንደለም ማለት
ነው። ከፀሐይ ጠጋ ማለቷና ደጋቢ ሆኖ ሞቅ የሚያረጋት አትሞስፌር ስላላት እንጂ ለህይወት አስፈላጊ የሆኑት ነገሮች ብዙ ቦታ አሉ።
በኋላ ላይ ገፋ አድርገን የምናነሳቸው አንኳር ነጥቦች አሉ። ግረ መንገዱን ካነሳ ነው አይቀር ሌሎች ፕላኔቶች ላይ ህይወት ለማኖር የሚያስችል ሁኔታ መኖሩ የአብዛኞቹ ጥናቶች ዋና መሰረት ይመስለኛል። በተመሳሳይም ለሰው ልጅ ሌላ መጠለያ መፈለግ ብቻ ሳይሆን ከኛ ውጪ ከምናውቀው እዚህ ምድር ላይ ከሚኖሩት ፍጡራን ሌላ ህይወት አለ የሚሉንም ፍለጋ ይመስለኛልና ምንድነው አሁን እሱን በተመለከተ ያለው?
አንደኛ እንግዲህ የሰው ልጅ ነገር እንደምታውቀው ለጊዜ አንጎሉ ክፍት ነው። ለምንድነው እዚህ ዓለም ላይ ያለሁት? ምንድነው ማደርገው? እነዚህ የፍልስፍና ጥያቄዎች ሁልጊዜ አንጎሉን ይቆረቁሩት እና ይሄ በተለይ ህይወት እኛ ምድር ላይ ብቻ ነው ወይ ያለው? ሌላ ቦታ አለ ወይ? ይሄ በጣም ሁላችንም የሚያሳስበን ነገር ነው አይደለ? እና በተለይ እየተፋጠነ የመጣ ያለው ነገር ምንድነው? አንደኛ ለህይወት የሚያስፈልጉት ነገሮች ብዙ ቦታ አሉ። አሁን ማርስን ብትወስድ እንደ መሬት ያለ የሚያሞቃት አየር አለመኖሩ በጣም መቀነሱ በስተቀረ ቅድም እንዳልኩት ፎስፎረስ አለ፣ ኦክሲጅን አለ፣ ናይትሮጅን አለ፣ ካርበን አለ። እነዚህ ሁሉ ነገሮች የውሃ ሸንተረር ሁሉ ይታያል እኮ። እና እኛ ዩኒክ ነን እኛ ብቻችን ነን ለማለት የሚያስቸግርበት ደረጃ ደርሷል። አሁን ከእኛ ሶላር ሲስተም አልፎ ሌላ የፀሐይ እና ፖላሪት ሲስተሞች በብዛት አሉ፣ በጣም በብዛት። እና ከዛ ውስጥ ሁሉ እኛ ብቻ ነን ብሎ ለማለት ያስቸግራል። እና አሁን ያለው ፍለጋ ሌላ ፀሐዮች እና የሚዞራቸው ፕላኔቶች እንዳሉ እናቃለን። ግን የሚያስፈልገው ምንድነው? እንደ መሬት ርቀቷ ልክ በልክ የሆነች አሁን መሬት 2.0 እንደምትባለው አሉ። የማግኘት ጉዳይ በጣም እየተቃረበ ያለው ሁኔታ እና ይሄ ነው እንግዲህ
ፈለገ ይከተላል የሚሉት ተርሶ በኋላ በርከት ያሉ ኢትዮጵያውያን ማለት እንችላለን የእርሶን ፈለግ የተከተሉ እያየን ያለ ነው። እና የሳይንሱን ፍላጎት ወይንም ደግሞ እርሶ እዚህ የገቡበትን ብቻ መመልከቱ በተለይ በዚህ ሰዓት ለሚከታተሉ የሳይንስ ጥናት ፍላጎት ላደረባቸው ወጣቶች፣ ታዳጊዎች እንደው የእርሶ መንገድ ብናይ ብንመረምር ምን ወደዚህ ሳቦት ወደዚህ ሳይንስ ለመምጣት ከአዲስ አበባ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምንድነው መልሱ?
መልሱ ያው ጨርቆስ ማደግ ነው። ጨርቆስ ጥሩ ሰፈር ነው። በጣም ደሃ አይደለም፣ በጣም ሀብታም አይደለም። ልጆች ውጪ ወጥተው ቢጫወቱበት ሰፈር ነበረ። ክረምት ላይ መሬቱን ይሄን ጭቃውን ያለሰለስን እንሸራተት ነው። ከዛ ብንጫወታለን፣ አንዳንዴ ድብድብም አለ። ብቻ እንደዚህ ይሄ እንግዲህ ምንድነው ዩኒቨርሲቲ ነው ራሱ የሶሻል ስኪል ዩኒቨርሲቲ ነው። እንደው እድለኛ ሆኜ እዛ እንደዛ አይነት ቦታ ያደግኩት ማለት ነው። ሌላው ምንድነው በተለይ አባቴ በጣም መጽሐፍ ማንበብ ይወዳል። ይሄ ነገሮች መጠጋገን ምናምን የለበትም፣ ግን መጽሐፍ ያነባል፣ ጋዜጣ ያነባል። እና ራት ላይ ምሳ ላይ እንደዚህ ስንገናኝ ሁሉ ጊዜ ጥያቄ እያነሳ አንጎላችን ሁሉ ጊዜ እንትን ያደረገው ነበር፣
እንዲጠጋ ያደርገዋል።
አዎ፣ እንድንጠይቅ ዲስካሽን እንድናደርግ። እና በጣም ለእሱ ትልቅ ክሬዲት ይሰጣል በእውነቱ። ላቀው ኪሮስ ይባላል። ከዛ ቀጥሎ ታላቅ ወንድሜ አየለ ደግሞ እንደዚሁ በጣም ጥሩ ተማሪ ነበር። ይቅርና ክላስ ውስጥ ኖቶች ብቻ መውሰድ ሳይሆን የመጽሐፍ ፔጆች ምናምን ቆርጦ ኖትቡክ ላይ ይለጥፋል የራሱን መጽሐፍ ሃይላይት አድርጎ። እና በጣም አሪፍ ተማሪ ነበር።
ጥሩ ምሳሌ ነበር።
ለምሳሌ ነው። በኋላ ፓወር ኢንጂነር ሆኖ ተመልሶ ኢትዮጵያ የ እንድን ነው መመብራት አይ ሰራተኛ ሆኖ ዘመት አገልግሏል እና እኛ ቤተሰብ ውስጥ ከትምርት እስከመጨረሻው ከመግፋት ሌላ አማራጭ አልነበረም።
ከትምርቱ ባሻገር ግን ይሄ ጥሩ መሰረት ይመስለኛል። አሁን እንዳትረዱን በጉጉት የሚዋጥ መጠየቅ የሚፈልግ ልጅ የሚያድግበት ከባቢ ሁኔታ እንደተፈጠረለት ነው ያስረዱን። በኋላ ላይ ከትምርቱ በኋላ የተፈጠሩ ድሎች መሰረት ያላቸው ነገሮች ሊኖሩ ይችላሉ። ግን በልጅነቱ አሁን እዚህ የርሶ ሙያ ውስጥ ያሉ አንዳንድ የተፈሩ ተመራማሪዎች በልጅነት እንግዲህ ቴክኖሎጂን በለው በጊዜው አርቆ የሚያሳየው መነጽር የማየት እድል ይኖራል። ማታ ወጥቶ ከዋክብትን አንጋጦ ማየት እንዶ በከዋክብት መማረክ በበራሪ አካላት መሳብ አለ። ለኛ ሳይንሱን የሚመለከተው ነገር ሩቅ እንኳን ቢሆን አንድ ልጅ እንዶ በጨቅላነቱ ዘመን ያን ፍለጋ ይጀምር ይችላልና በልጅነቱ እንዲ ያለ ነገር አለ
አለ በትንሹ ማለት ብዙ ጊዜ ቶርቴ ሲዘጋ ወደ ናዝሬት ሆነ አዳማ ነው ይባላል እዛ ነው የነበር እና እንደዚህ አሁን እዚህ ሀገር እንዳለው ላይት ፖሉሽን የለም ብዙ መብራህን ስለሌለ ፀሐዩ ምንድነው ጨለማ ሲሆን ሰማዩ ጥቁር ነው እንዳል ከዋክብቶቹ ደግሞ እንደ ፈርጥ ልበለው እንደ ዳይመንድ ነው የሚታዩትና አባቴ ብዙ ጊዜ በተለይ ሚልኪ ዌይ የሚባለው እኛ ያለንበትን ጋላክሲ ጠቅላላው ከየት ጀምሮ ወዴት እንደሚሄድ ያሳየን ነበር። እንዴ ነው ያለን ነገሮች እንጂ ከናሳ ውስጥ ሰራለው ብዬ ምንም ማለንም የለም እንጂ እንደው ከዛም በላይ እንደውም እንደ ታላቅ ወንድሜ በጣም ጥሩ ተማሪ አልነበርኩም ሃይ ስኩል ይያለው። ከጊዜ በኋላ ነው ቀስ በቀስ ነው የመጣው። እንዴ ነው አንዳንድ ሰው ተራራ በአንድ ጊዜ ፈነቀላል አውቀቱና ከማረቁ እኔ ደግሞ ትንሽ ድንጋይ ነው ተራራ መፈነቀለው እና ሁሉም አይነት አለ ዓለም ላይ።
ዶክተር ብሩክ ስለ ተፈር ምርምር ስናነሳ ስለ ሰማይ ስላለው ስለ ምድር ስናነሳ አንዳንዴ ለሳይንስ ሰው ቀረብ ተደርጎ እንዲታይ የሚጠበቅ ነገር አለ። ቅድም ተቀስ አድርገውታል ሌላ ሐሳብ ሲያነሱ ምናልባትም የሰው ልጆች ሁሉ ጥያቄ የሚመስለኝ ፍልስፍና ብቻ ሳይሆን ከመኖር ህልውና ጋርም የተቆራኘ ነው። እድሜ ልክ ተጠይቋል መልሱን ያገኘንም አይመስለኝም። ዶክተር የርሶን ሐሳብ ቢፈነጥቁ ለምንድን ነው እዚህ ያለሁት? የሚቀጥለው ምዕራፍ ምን ይሆናል? የበለጠ በሳይንሱ ዓለም አንድ የምርምር ሰው እንደገለጹት የበለጠ በታወቀ ቁጥር ወደ ዓለማወቅ የቀረብን ይመስላል የሚል አባባልም አለ። ምንድነው በዚህ ሁሉ ረጅም የሳይንስ ጉዞ የታዘቡት?
ከባድ ነው። እኔ የታሰብኩት ነገር አንደኛ ሁሉ ነገር የሚጸነስበት ጊዜ አለ፣ የሚጎረምስበት ጊዜ አለ፣ የሚሞትበት ጊዜ አለ። የኛ ህይወት አንዱ እሱ ነው። ራሱ ሶላር ሲስተማችን፣ ጨረቃ፣ ፀሐይ፣ እኛ ያለን በሙሉ ከጊዜ በኋላ ደግሞ እሱም የሚሞትበት ጊዜ አለ። ከዛም አልፎ ራሱ ዩኒቨርሱ የሚሞትበት ጊዜ አለ። ስለዚህ እኛ በጣም ትንሽ ኢመንት ነን፣ በጣም ትንሽ ኢመንት። ሌላው ደግሞ የተገነዘብኩት ምንድነው ዩኒቨርስ የምናየው ሰላም አይደለም። ብዙ ነገሮች ይጋጫሉ፣ እሳት አለ፣ ይፈነዳል፣ ምን አለ እና ግጭት እና አለመስማማት በዚህ ምድር ብቻ አይደለም፣ ዩኒቨርሱ በሙሉ እሳት መሃል ነው ያለ ነው። እና ቦታችንን ማወቁና ትንሽ አንዳንድ ጊዜ ቅራኔዎችን፣ ሐሳቦችን ቦታቸው መያዙ ማሲያስ አለ አይደል? የኔ ሐሳብ ዩኒቨርስን አያክልም። ትንሽ ነን፣
ትንሽ ትሬኒንግ ማወቅ ይፈልጋል።
በጣም አሁን እቺ ምድር በአየር ብክለት በምናም በጦርነት ብናጠፋት እንኳን ዩኒቨርስ ጉዳዩ ማለት ትንሽ ነን እና ይሄንን ማወቁ እንትን ይላል።
ምናልባት ዛሬ ላለውን ትርምሳችን ሁሉ የሚፈነጥቅ ይመስለኛል። በአማርኛ ተዛማች ትርጉም ያገኘው ስርዓተ ፀሐይ የሚለው ነው። ሶላር ሲስተም የሚለው
ስርዓተ ፀሐይ
ለዛ ጥናትና ምርምር የተመራማሪነት ብቻ ሳይሆን የክፍሉ ተባባሪ ዳይሬክተር ሆኖ ረጅም ጊዜ አገልግለዋል። ከ300 በላይ ሳይንቲስቶች በስሩ ይሰሩ ነበር። የሚያስተባብሯቸው የጥናትና የምርምር ስራዎች አሉ። እንደው በዚያ ውስጥ ብዙ ነገር እንደሚኖር አጽባል ለየት ያለ ሁኔታ ታዝብ ያለው አይቻለው የሚሉት ነገር አለ ለሰለሰማየም
ስለው
አድማጮች ከዶክተር ብሩክ ጋር የነበረን ቆይታ ዘለግ ያለ ነው። የሰማዩን መንገድም ሆነ የምድር ጉዳዮችን የሚመለከቱ በርከት ያሉ ቁም ነገሮች ጀምሮ ሙሉን ቃለ ምልልሳችንን
በቴሌቪዥን ካሜራ የተደረገ ነውና የሚሰማ ብቻ ሳይሆን የሚታየውን አክለን በማህበራዊ ገጾቻችንና በድረገጻችን ላይ የምናኖር መሆኑ ከወዲሁ ለመግለጽ እንወዳለን።
ለአሁኑ ግን ዶክተር ብሩክ ላቀውን ለነበረን ግሩም ቆይታ ለጊዜያቸው እናመሰግናለን።